የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ንሁ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ነሐሴ 22/2011 ነው። አብራችሁን ከመሻችሁ ከምትሰማቸው ጥንቅሮች መካከል
በትላንትናው ዕለት ባህር ዳር ላይ የሻደይ አሸንድዬ ሶለል ክብረ በዓል በደመቀ ሁኔታ ተከብሯል።
የኔ የተሰራው ታይት አፈሳሶ አንድ ግራ ውስጥ ወይራ ግጫ እና የተለያዩ አሳስሬት የሚባሉ አይነት የስሬት አይነቶች አሉ።
በተለይ በልጃገረዶች ዘንድ የሚናፈቀውን ይህን በዓል ሲያከብሩ ካገኘናቸው መካከል አንዷን ነው የሰማነው። አብራችሁን ካመሻችሁ ሰፋ ያለውን ዘገባ ትሰማላችሁ። በማህበራዊ አውታሮች ላይ መልካም ወጣት በሚል መርሃ ግብሩ የሚታወቀው ወጣት አብሮን ያመሻል።
መንፈሳዊ ብቻ አይደለም፣ ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30,000 ወጣቶች ውስጥ 36% የሚሆኑት ከፕሮቴስታንት እምነት ውጪ ያሉ የእምነት ተከታዮች ናቸው።
ወጣት ዮናታን አክሊሉን የሰማነው በመንፈሳዊ ሰባኪነትና ወጣቶችን በመነቃቁ እንቅስቃሴዎች ይታወቃል። አብሮን ያመሻል። ኢትዮጵያና ኤርትራ በእግር ኳስ ሜዳ ላይ በኳስ ምታት ወዳጅነታቸውን አስመራ ላይ ያጠናከሩ ስለመሆናቸውም ሰምተናል።
እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰትኩበትና የህዝብ ለህዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት።
ኢትዮጵያና ኤርትራ በነበረበት ጦርነት ትተው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው።
በአስመራ እየተካሄደ ባለው ከ15 ዓመት በታች የምስራቅና መካከለኛው አፍሪካ ጨዋታ ላይ የተሳተፉ ኢትዮጵያዊና ኤርትራዊ ወጣቶችን ያዳመጥ ነው። ይሄ ዘገባ ከሌሎች ተጨማሪ ዘገባዎች ጋር በምሽቱ ይደመጣል። አብረናችሁ የምናመሸው
ኤደን ገረመውና
ሀብታሙ ስዩም ነን። በቅድሚያ አጫጭር የዓለም ዜናዎችን እናስደምጣችኋለን።
ከዜናው ጋር ተመልሰን መጥተናል። ህጋዊው የሲዳማ አርነት ንቅናቄ ሲአን በእኛ የሚመራ ነው የሚለው ዶክተር ሚሊዮን ቱማቶ ቡድን ዛሬ በጠራው አስቸኳይ የማዕከላዊ ኮሚቴ ጉባኤ ለ2012 ብሔራዊ ምርጫ ዝግጅት እያደረገ መሆኑን ገለጸ። በነ አቶ ዱካ ለላሚሶ የሚመራው ሲአን ደግሞ ሰሞኑን ባሰራጨው ደብዳቤ እኛ እንጂ እነ ዶክተር ሚሊዮን በከባድ ዲሲፕሊን ግድፈት ከድርጅቱ አባልነት ከተሰናበቱት አባላት መካከል ናቸው ብሏል። ዳግም ውዝግብ ውስጥ የገቡት ሁለቱ የሲአን መሪዎች ነንባዮች የተጀመረው የመከፋፈል ሸፍጥና ሴራ ንቅናቄውን ለማዳከምና ለመንጠቅ ስልጣን ፈላጊዎች የሚያደርጉት አሻጥር ነው ሲሉ እርስ በርስ እየተካሰሱ ናቸው። ዮናታን ዘብዴዎስ ከሐዋሳ ነው ዘገባውን ያደረሰን።
ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት አቋቋመች። ጥምር መንግስቱ የተዋቀረው ለረጅም ጊዜ ዘገየው ፕሬዚዳንታዊ ምርጫ ተካሂዶ ፕሬዚዳንት ፌሊክስ ቲሸኬዲ ካሸነፉ በኋላ ነው። የኮንጎ ጠቅላይ ሚኒስትር ሲልቬስተር ኢሎንጋ ኢኩምባ ዛሬ በሰጡት መግለጫ ጥምር መንግስት ተቋቁሟል፣ ፕሬዚዳንቱ የማቋቋሚያውን አዋጅ ፈርመዋል፣ በአፋጣኝ ስራ ይጀምራሉ ብለዋል። በስልጣን ክፍፍል ስምምነቱ መሰረት 23 አባላት ከፕሬዚዳንቱ የለውጥ ጎዳና ፓርቲ፣ የተቀሩት 42 ደግሞ ለቀድሞው ፕሬዚዳንት ጆሴፍ ካቢላ የኮንጎ የጋራ ግንባር ፓርቲ አባል ይወስዳል።
እስራኤል ድሮኖች ሊያደርሱብኝ የነበረን ጥቃት ለማስቆም ስል ጥቃት ወስጃለሁ አለች። ባለችው እርምጃ ላይ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችንም መደብደቧን አስታውቃለች። በሌላ በኩል ደግሞ ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመተው መውደቃቸው ተነግሯል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰችው እስራኤል መሆኗን የሚናገሩ ሪፖርቶችም ወጥተዋል።
የቡድን ሰባት መሪዎች ዛሬ ስለ አየር ንብረትና ስለ ዲጂታል ሽግግር ተወያይተው ጉባኤያቸውን ያጠናቅቃሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በጋራ የጋዜጣዊ ጉባኤ ያካሂዳሉ። ፕሬዚዳንት ትራምፕ ዛሬ ለጋዜጠኞች በሰጡት ቃል ከቻይናና ከጃፓን ጋር የንግድ ስምምነቶች ልናደርግ እንችላለን፣ ከኢራንም ጋር ስምምነት ላይ የመድረስ ተስፋ አለ ማለታቸው የዛሬ አበይ ዜና ሆኖ ውሏል።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እዚህ ላይ ጨረስን። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
ከጋቢና ቪኦኤ ጋር ናችሁ። ሀብታሙ ስዩምና
ኤደን ገረመው
አብረናችሁ እናመሻለን። አብራችሁን ከአድማስ ተሻገሩ እንላችኋለን። ወደሚቀድሞ ዘገባ እናመራለን። በአማራ ክልል በሚገኙ የተለያዩ ስፍራዎች በዚህ ሳምንት ልጃገረዶች በውብ አልባስ ደምቀው በሆታ በለልታ በየጎዳናው በየአደባባዩ ሲታዩ ነበር።
አሁን እንግዲህ ሀብታሙ ልጃገረዶቹ ባልከው መሰረት ደምቀው ሲያከብሩት የነበረው አመታዊውን የሻደይ አሸንድዬና ሶለልም ይባላል ክብረ በዓል ነው። ትላንትና ደግሞ ይሄ በዓል በባህር ዳር በልዩ ሁኔታ ተከብሯል። አስቴር ምስጋናው በስፍራው ነበረች።
ገና የነሐሴ ወር ግምት ሲል በተለይ በዋግምራ፣ ላሊበላ፣ ላስታ፣ ቆቦና በአማራ ክልል አንዳንድ አካባቢዎች ያሉ ልጃገረዶች በሻደይ አሸንድዬ ሶለል የልጃገረዶች ጨዋታ ላይ ደምቆ ለመታየት ደፋ ቀና የሚሉበት ወር ነው። ስለ ጸጉር አሰራራቸው፣ ስለ አጊያጊያጣቸው፣ ስለ አለባበሳቸው ይጨነቃሉ። ምክንያቱም በበዓሉ ልጃገረዶች ነጻነታቸውን የሚያውጁበት እግረ መንገዳቸውንም የውሃ አጣጫቸውን የሚያገኙበት ዕለት በመሆኑ የቆቦ ተወላጇ ረህዴት ጌታቸው እንደምትናገረው
የመጣሁት ከራያ ቆቦ ነው። በእኛ ግን ስናከብር ገና በዓሉ ከመጀመሩ በፊት በጣም ለተለያዩ ልዩ ዝግጅቶች እናደርጋለን። ያው ከምናደርጋቸው የዝግጅቶች አይነቶች መሀል አንዱ የጸጉር ስሬት መረጣ። በሀገራችን በጣም የተለያዩ ስሬት አይነቶች አሉ። ከነዛም ውስጥ በትንሹ የኔ የተሰራው ሳይት አፈሳሶ፣ አንድ ግራ፣ ውስጥ ወይራ፣ ግጫ እና የተለያዩ አሳ ስሬት የሚባሉ አይነት የስሬት አይነቶች አሉ። ለምሳሌ እኔ የተሰራው ይህ አፈሳሶ ይባላል። የተሰራው ስሬት አፈሳሶ የተባለው መጀመሪያ ልደርሻለሁ ወይም ደግሞ ልታጭ ደርሻለሁ ማለት ነው። ይሄ ሳልደርስ በፊት መጀመሪያ ላይ ይቺ መሀሏ ልጭ ነበረች። ከዛ ይቺ ልጇ ማደግባን ወይም ደግሞ እየደረስኩ እንደሆነ ማሳያ አይነት ስሬት ነው እና እነዚህ የተዳሩ ልጆች አንድ ግራ ይሰራሉ። ያንን ስሬት ተሰርታ የታየች ልጅ አግብታለች ወይም ታጭታለች ማለት ነው። እንደዚህ አይነት ስሬቶችን እንሰራለን እና የተለያዩ ስራይ ልብስ ላይ ያገባ ያገባ የለም። የራያ ቆቦ የባህል ልብሳችን ስለሆነ ያው እኔም እንደምታየው የኋላው አለ። ከዛ ይሄ ደግሞ ፍቅር ቁምጥ ይባላል ጥልፉ። ይሄ ከላይ አንስቶ እዚህ ጋር ስንድር አለው። በራያ ቆቦ ተዘውትሮ የሚለበስ አይነት ከቆዳ የሚሰራ ጫማ ነው።
ምንም እንኳን በዓሉ የልጃገረዶች ቢሆንም ጎረምሶችም ይታደማሉ። እንደ ሴቶች ሁሉ በባህላዊ አልባሳት ይደምቃሉ። ጅራፍ ያጮኋሉ፣ ችቦ ያበራሉ። የሻደይ አሸንድዬ ሶለል የልጃገረዶች ጨዋታ በአማራ ክልል በዋግምራ፣ ላሊበላ፣ ላስታ፣ ቆቦ በሰሜንና ደቡብ ጎንደር ዞኖች እንዲሁም በአዊ ዞን ይከበራል። እንዲህ በተለያዩ አካባቢዎች ተበታትነው የሚከበሩ በዓላትን በአንድ ላይ በጋራ ማክበሩ የእርስ በርስ ግንኙነትን ያጠናክራል፣ ጠንካራ የኢኮኖሚ አቅምም ይሆናል ነው ያሉት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው የሻደይ አሸንድዬ ሶለል የመዝጊያ ስነ ስርዓት በባህር ዳር ከተማ ሲከበር በተገኙበት ወቅት
አሸንድዬ፣ ሻደይና ሶለል የመሳሰሉ በዓላት በአማራ ክልል ውስጥ እነዚህ ባህላዊ እሴቶቻችን በዚህ መልኩ ወደ አደባባይ ወጥተው ሁሉም እንዲያውቃቸውና እንዲሳተፍባቸው መደረጉ በዚህ መልኩ በይፋ ሕዝብ ያወቃቸውና የጋራ ያደረጋቸው ባህላዊ እሴቶች የአንድ የተወሰነ ማህበረሰብ ብቻ ሆነው ከመቅረት ይልቅ የብዙሃኑ እንዲሆኑና ለቀጣይ ትውልድም ይበልጥ በልጽገው እንዲተላለፉ ምቹ ሁኔታን ስለሚፈጥር ነው። ስለሆነም እነዚህ የተወደዱ ባህላዊ እሴቶቻችን በነበሩበት ሁኔታ ተጠብቀው እንዲቆዩ ሁሉም አካላት የበኩሉን አስተዋጽኦ ማበርከት ይኖርበታል። እነዚህ እሴቶች ማህበራዊ ትስስርን ከመፍጠር በዘለቀ ጥንቃቄ በተሞላበትና በተጠና መልኩ ለህዝባችን ኢኮኖሚያዊ ጠቀሜታ ወደሚያስገኝበት ሁኔታ መሸጋገር ይኖርበታል። ይህንን ማድረግ ከተቻለ የባህሉ ባለቤት የሆነው ህዝብ፣ ክልሉና በአጠቃላይም አገራችን ከጎብኚዎች ከሚገኝ ምጣኔ ሀብታዊ ትሩፋት ተጠቃሚ የመሆን እድላችን ከፍ ይላል።
የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው በዓሉን ለማድመቅ በአንድነት እንደቆምን ሁሉ ክልሉ አሁን ካለበት ዘርፈ ብዙ ችግር ለማውጣት አንድ ሆነን መቆም ይጠበቅብናል ብለዋል።
እንዲህ ዛሬ ከተለያዩ አካባቢዎች የጋራ ታሪካችንን፣ ባህላችንንና ሃይማኖታችንን በአማረና በተዋበ አስደማሚ ስርዓትና የአብሮነት ስሜት እያከበርን ለዓለም ሕዝብ ሁሉ ማንነታችንንና ታላቅነታችንን ለማሳየት በዚህ ስቴዲየም አንድ ሆነንና ደምቀን እንደታደም ሁሉ ክልላችንን ወደ ከፍታው ማማ ለማሸጋገር ከፊታችን ከተደቀኑ ፈርቼ ብዙ ተግዳሮቶች በድል አድራጊነት ለመወጣት ከመቼውም ጊዜ በላይ እርስ በርሳችን ተደጋግፈን በአክብሮትና በአንድነት ስሜት በተሰለፍንበት የሙያ ዘርፍ ሁሉ ከልብና በቁጭት በመስራት ያሳለፍነውን የጉዳት ጊዜ ለማካካስ እና እኛም የራሳችንን ትውልድ አሻራ ለማስቀመጥ ስንችል ብቻ ነው።
የሻደ አሸንድዬ ሶለል በዓል በክልል ደረጃ በባህር ዳር ከተማ ትላንት ሲከበር ለሁለተኛ ጊዜ ነው። በተመሳሳይ በአዲስ አበባ ከተማ ምክትል ከንቲባው ኢንጂነር ታከለ ኡማ በተገኙበት በሚሊኒየም አዳራሽ በደማቅ ሁኔታ ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የሰላምና እድገት ዋንጫ በሚል መሪ ቃል አስመራ ላይ 10 ቡድኖች የተሳተፉበት የእግር ኳስ ጨዋታ በመደረግ ላይ ይገኛል።
እድሜያቸው ከ15 ዓመት በታች የሆኑ ወጣቶች በሚሳተፉበት ወዚህ ውድድር ላይ እግር ኳስ ከፉክክር ባለፈ ህዝብን ለማቀራረብ ያለው ኃይልም እየታየ ነው ይለናል የአስመራው ዘጋቢያችን ብርሃነ በረሀ። ምስክር የሚሆኑለት አንድ ኢትዮጵያዊና አንድ ኤርትራዊ ተጫዋቾችም አናግሯል።
አመሰግናለሁ እድሉን ስለሰጠኝ። እኔ ኢንተርናሽናል ዳኛ ለማንኩስ ይባላለሁ። ከኢትዮጵያ ነው የመጣሁት። እንደሚታወቀው እንግዲህ የሰካፋ የምስራቅ አፍሪካ ሀገራትን ያካተተ እድሜያቸው ከ15 ዓመት በታች የሆኑ ውድድራቸውን በኤርትራ እንዲያደርጉ ከተወሰነበት ሰዓት ጀምሮ እዚህ ተገኝተናል። እኔ የመጣሁት ያው ሲካፋ ከተመረጡት ዳኞች አንደኛ ሆኜ ከኢትዮጵያ መጥቻለሁ። እዚህ ያለው ድባብ ተጀምሮ እስካሁን ሰዓት ድረስ ያለው እጅግ በጣም በተረጋጋና መሪ ቃሉን ያቀፈ እንዲሁም ወንድማዊነት ያዘለና መተሳሰር በአንድነት በፍቅር አብሮ መኖር ምን ያህል አስተማሪ ሊሆን እንደሚችል የሚያሳይ በአገሪቷ ላይ በከተማዋ ላይ በተለይ በአስመራ ላይ እያዩ ያሉት ሰላምና ህዝቦችን ለማቀራረብ የሚደረገው ጥረት ከምንም በላይ እጅግ በጣም የሚያስመሰግነው ከተማው ያለው ጸጥታ ለኛም ለመጣነውም ያላቸው ከብሬታ ድጋፍ አላስፈላጊ የሆኑ ነገሮች ማታይበት ከተማ ሆኖ አግኝቻለሁ። ደዋው ይሄን ይመስላል።
ምን እንደምታለው እስኪ እንደዚህ አይነት ውድድር ለስፖርት እድገት
እንዲህ አይነት ውድድር እንግዲህ እንደሚታወቀው ከዚህ በፊት ሲካፋ ከሚያዝጋጫቸው ውድድሮች ለየት ብሎ በአሁኑ አመት የቀረበው እንደመጀመሪያነቱ ለእያንዳንዱ ተሳታፊ አገራት የሚሰጠው ትልቅ ድምታለው። ይሄም የሆነበት ምክንያት ለራሳቸው ለብሔራዊ ቡድኖች ክራስሩት ከሚለው አሁን ብሔራዊ ቡድኖቻቸውን ለማጠናከር ከታች መሰራት አለበት ከሚለው መሪ ቃል አንጻር እንዲዚህ አይነት ውድድሮች ለአንዳንዱ አገር ተተኪዎችን ለማፍራት ከታች ተሰርቶ ወደ ላይ ላላቸው ግብአት ሊሆኑ የሚችሉ የብሔራዊ ቡድን ተጫዋቾችን ለማፍራት የሚያስችል ትልቅ አቅም ይፈጥራል የሚልና ትልቅ ራይ ይዞ የሰነቀ ውድድር ሆኖ ነው የሚታየው።
የውድድሩ መሪ ቃልም የሰላምና አንድነት ዋንጫ የሚል ነውና ይሄንንስ በአፍሪካ ቀንድ የተፈጠረውን ሰላም በማጠናከር በኩል ምን እንደምታዊ ነው? ምን ሚና ይጫወታል ትላለህ?
በጣም ጥሩ። እኔ በሁለት አይነት መልኩ መለከተዋለሁ። አንደኛው እንደ ኢትዮጵያዊነት ከዚህ ቀደም የነበረው ድባብ ቀርቶ በሰላምና በአንድነት መሪ ቃሉ እንደሚለው ውድድሮችን በማዘጋጀት የተፈጠረ የውድድር ሁኔታ ነውና እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰትኩበትና የህዝብ ለህዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት። እጅግ በጣም ተደስቻለሁ። በሁለተኛ መልኩ ደግሞ እንደ ዓለም አቀፍ እግር ኳስ ዳኛ ሆኜ እነዚህን ከታች ታዳጊ ተጫዋቾችን ወደ ላይ ብቃት ኖሯቸው አገሮቻቸው ወክለው ሊመጡ የሚችሉበትን ብሔራዊ ቡድኖቻቸውን ሊተኩ በሚችሉበት አይነት መልኩ ለማዘጋጀት እዚህ ውድድር ላይ በመገኘቴ እጅግ ያስደስተኛል። ከምንም በላይ ግን እዚህ አስመራ ያየኋቸው ሁኔታዎች እጅግ በጣም ያስደስታሉ። ሰላም አለ፣ የህዝቡ ፍቅር አለ። ህዝቡ ከምንም በላይ ከበሬታ ይሰጣል። ለኛም የሚሰጡን ወንድማዊ አይነት ቀረቤታዎች በሙሉ እጅግ የሚያስደስቱና ከመቼውም በላይ ይሄ የአስመራ ላይ ያለው ውድድር በእውነትም መምጣት የነበረበት እዚህ መዘጋጀት እንደነበረበት የሚያስመሰክር ነው።
አስተማሪ ኃይለ ዘወንጌል ይባላሉ። በሀገራው ፌዴሬሽን ደግሞ የውድድርና የዲስፕሊን ኮሚቴ ነኝ። መጀመሪያውን ይህን በሀገራችን በመካሄዱ በጣም ደስ የሚል ነገር ነው። ለኤርትራ ደግሞ ትልቅ የሆነ ተሞክሮ ነው ያለ ነው። በጣም ደስ የሚል ጊዜ ነው የምናሳልፍ ያለ ነው ማለት ነው።
10 ብሔራዊ ቡድኖች መጥተዋልና እስኪ እንዴት ገመገምካቸው? ብቃታቸው ምን ይመስላል? እስኪ
በትክክል ያ 10ሩን ቡድኖች የመጡት ግራስሩት የመጡ ናቸው ለመባል እንችላለን። ይህን ቡድኖች በጣም ታላላቆች ናቸው። በሁለት ከፍለዋለን። ኤርትራ፣ ሱዳን፣ ኢትዮጵያ፣ ሶማሊያ ቡድኖች በጣም ትንሽ ናቸው። በ15 እድሜያቸው ነው የመጡት። ሌላው ግን ትልልቅ አላቸው፣ ትንሽ ደግሞ አላቸው። ስለዚህ ይህን ቡድን ግን ብዙ ተሞክሮ የሚቀስምበት አጋጣሚ ነው ለመባል እንችላለን።
ኢትዮጵያና ኤርትራ ከተፈጠረው ሰላም ጋር በማያያዝ ይህን የሰላምና የእድገት ዋንጫ የሚለው ስፖርት ለሰላም ምን ያህል ጥቅም እንዳለው እስኪ?
ስፖርት ብዙ ጠቀሜታ ነው ያለው። ስፖርት ካለ ሁሉም ህዝብ ለህዝብ መገናኘት ታላቅ ድጋፍ ነው ያለኝ። በዚህ የፒስ ኤንድ ዲቨሎፕመንት ካፕ በጣም ለህዝቡም ተራርቆ የነበረውን ለመገናኘት በህዝብ ለህዝብ ፍቅር እንዲያደርግ ሀገር ለሀገር ሁሉም በስፖርት ተቃቅፈው ለመኖር በጣም ጠቀሜታ ነው ያለው። እንዳየነው ኢትዮጵያና ኤርትራ በነበረበት ጦርነት ትተው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው። ሱዳንና ደቡብ ሱዳን በሌሎች ሀገሮች በቀርን አፍሪካ ያሉ ሀገሮች ሰላም መሆናቸው የዚህ መራያ ነውና ደስ የሚል ነገር ነው።
መምህር ኃይለ በጣም አመሰግናለሁ።
እሺ አመሰግናለሁ። ዶክተር ሃኒባል ካሳሁን እባላለሁ። የኢትዮጵያ አንደር 15 ናሽናል ቲም ጠቅላላ ሐኪም ነኝ። ከአዲስ አበባ ነው የመጣው። ሴካፍ ውድድሩ ለእግር ኳስ እድገት ትልቅ ይሄኛው አንደር 15 የሚለው ትልቅ ተስፋ ያለው ፕሮግራም መስሎ ይሰማኛል። ቲንክኛም ይሰማናል። የሚቀጥለው የናሽናል ቲም ተጫዋቾች ከዚህ ይወጣሉ ተብሎ የሚታመን ነው። ልጆቹ የጨዋታም ኤክስፖዠር ይኖራቸው ነው። ከዛ በላይ ደግሞ አስመራ ውስጥ መደረጉ ለእኛ ለኢትዮጵያውያን ደግሞ ሰራ መተን እዚህ መጫወት በመቻላችን ከፍተኛ ደስታ ነው የሚሰማ። ጨዋታው እስካሁን ደህና ነው እየተካሄደ ነው ያለው። ፕሮግራሙም አሪፍ ነው። ዝግጅቱም እስካሁን በጣም ደስ የሚል ነው ያለው።
ሁሉንም እንግዶቼ በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ዛሬ እንግዲህ ወደ ቴክኖሎጂ አሁን ቴክኖሎጂ አፍታ ላይ ደርሰናል። ሀብታሙ ስዩም በካሜሮናውያን ወጣኔዎች ስለተሰራ ፈጠራ ይነግረናል።
አለን ለትቦ እርሻውን በሚጎበኝበት ጊዜ ሁሉ የሚያስተዳድረውን የቲማቲም ማሳ ጤንነት ለማወቅ በስልኩ ላይ የተጫነ መተግበሪያ መጠቀምን ያዘወትራል። መተግበሪያው አዝመራውን የሚያጠቁ በሽታዎችን ይለያል፣ ማከሚያና መከላከያ መላዎችን ይጠቁማል። አለን በመተግበሪያው ምክንያት ጥቂት አውጥቼ ብዙ አትርፌያለሁ ይላል።
Cette application change énormément.
I remember a few months ago.
አስታውሳለሁ ከጥቂት ወራት በፊት የቲማቲም ማሳየን ያጠቀውን በሽታ ቀድሜ ማወቅ ባለመቻሌ ከ200,000 ከ1 ሚሊዮን ከፍ እስከሚል ፍራንክ ድረስ አጥቻለሁ። ስለሆነው ሁሉ የግብርና ባለሙያዎችን አሳውቄ የተለያየ መጠን ያለው ማጥፊያ ሰጥተውኝ ነበር። መሐንዲሶች እንኳን እርግጠኛ የሆነ መፍትሄ አልሰጡኝም። እስከዛሬ ድረስ ማሳየን ያወደመብኝን ማዓት ላውቀው አልቻልኩም ነው ያለው።
Today I do not know what destroyed my farm.
አለን አሁን ላይ አግሪክስ የተሰኘ መተግበሪያ ይጠቀማል። አጠቃቀሙ ቀላል ነው። ተጠቃሚው የስልክ ካሜራውን ተክሉ ቅጠል ወይንም ፍሬ ላይ ያነጣጥራል። መተግበሪያው ምስሉን ያጤንና ውጤቱን በሰከንዶች ውስጥ ያሳውቃል። የአግሪክስ ተባባሪ ፈልሳፊ ዶሮቴ ምቮንዶ መተግበሪያው የተለያዩ ማሻሻያዎች እንደተደረጉለት፣ በስካሁን ዕድሜው ደግሞ ከመቶ በላይ ገበሬዎች እንደሞከሩ ትናገራለች።
አግሪክስ አዝርዕቱን የሚያጠቃውን በሽታ ከለየ በኋላ ስም ይሰጠዋል። ትክክለኛውን የማከሚያ መንገድ ይጠቁማል። ለአብነት በፈንገስ ለተጠቃ ተክል ምን ያክል የፈንገስ ማጥፊያ መድኃኒት ለጥቅም ማዋል እንዳለበት ይናገራል። ከዚህ በተጨማሪ አግሪክስ ለወደፊቱ መደረግ የሚገባን መከላከያ መላ ይመክራል።
ጆሴፍ ፖው በካሜሮን ቢንጎይላ የግብርና ትምህርት ቤት መምህር ናቸው። መተግበሪያውን ፈትሸውታል። ተስፋ የሚጣልበት ነገር ግን ማሻሻያ የሚያስፈልገው እንደሆነ ያወሳሉ። ስር ነቀል ለውጥ የሚያመጣ መተግበሪያ ነው። ባለአንድ ቋንቋ ብቻ መሆኑ ግን አቅሙን ውስን አድርጎታል። ለገበሬዎች ቅርብ እንዲሆን መደረግ አለበት። ሁሉም ሰው በመተግበሪያው ውስጥ ስፍራውን ያገኝ ዘንድ በተለያዩ ቋንቋዎች ለመተርጎም ጥረት መደረግ አለበት ነው ያሉት። ዶሮቲ እንደምትለው የመጪው ዘመን ህልም መተግበሪያው በ2020 የአውሮፓውያን አቆጣጠር በመላው አፍሪካ እንዲዳረስ ማድረግ ነው። ጸረ ተባይ ተብሎ ለገበሬዎች የሚሸጠው ሰው ሰራሽ ኬሚካል እንደመሆኑ መጠን መተግበሪያው ለገበሬዎች እውነተኛ መፍትሄና አማራጭ እንደሚሰጥም ተስፋ አድርጋለች።
አግሪክስ ለመፍታት የሚሞክረው አንዱ ተግዳሮት ተፈጥሯዊ የግብርና ስራን ማበረታታት ነው። በዚህም ምክንያት ነው በቤተ ሙከራችን ውስጥ በመተግበሪያው በኩል ለአርሶ አደሮች የሚዳረስ ተፈጥሯዊ ጸረ ተባይ መድኃኒት ለማምረት በጥረት ላይ የምንገኘው።
እንደ ዓለም አቀፉ የግብርናና ባዮሳይንስ ማዕከል ጥናት የአፍሪካ ገበሬዎች 49% የሚሆን ዓመታዊ አዝመራቸውን በበሽታና በመሳሰሉት ምክንያቶች ያጣሉ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው እየተላለፈ የሚገኘው።
አሁን ሰዓቱ የዘጋቢዎች መድረክ ነው። ዛሬ ሐዋሳ ከተማ አዲስ ኪዳን ቤተክርስቲያን መስራችና አገልጋይ ዮናታን አክሊሉን ይዘንላችኋል። አገልጋይ ዮናታን ላለፉት 2 ዓመታት መልካም ወጣት የተሰኘ መርሃብ ግብር ቀርጾ ወጣቶች የባህሪ ለውጥ እንዲያመጡ የሚያግዝ ስልጠና ሲሰጥ ቆይቷል።
በዚህ መርሃ ግብር ላይም 30,000 ወጣቶች እንደተሳተፉ ነግሮናል። ዘጋቢያችን ዮናታን ዘብዴዎች ከዮናታን አክሊሉ ጋር ቆይታ አድርጓል።
መልካም ወጣት በ2009 ዓ.ም የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ፣ ስደትን አማራጩ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሀሳብ የተጀመረ ፕሮጀክት ነው።
አሁን የመጨረሻ ዓላማ ምንድን ነው? የዚህ ፕሮጀክት
65% የሚሆነው የኢትዮጵያ ሕዝብ ወጣት ነው። ከ105-110 ሚሊዮን ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬው ያለው ወጣት ላይ መስራት ምንም የማያጠያይቅ ጉዳይ ነው። ስለዚህ የማያቋርጥ ደግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ እስረኛ ያልሆነ ድንበር የሌለው በዘር በሃይማኖትና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው የመጨረሻው ዓላማችን ማለት ነው።
የስልጠናው ይዘት ምንድን ነው? ምን ላይ ትኩረት ያደርጋል?
የስልጠናው ይዘት ሁለንተናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው፣ በማህበራዊ በኢኮኖሚያዊ እንደዚሁም ደግሞ በስነ ልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል ነው። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30,000 ወጣቶች ውስጥ 36% የሚሆኑት ከፕሮቴስታንት እምነት ውጭ ያሉ የእምነት ተከታዮች ናቸው። እድሜያቸው ከ15 ዓመት ጀምሮ እስከ 50 ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጁዌት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ፣ እንደዚሁም ደግሞ በሃይስኩል በኤሌመንተሪ ደረጃ አሉ፣ ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ በተለያየ ወንጀል ነክ ነገር ውስጥ ያሉ፣ በከፍተኛ አዲክሽን ውስጥ ያሉ አሉ። እንደዚሁም ደግሞ ከዚህም ደግሞ ነፃ የሆኑ አላማ ያለው ህይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ የሆነ ይዘት አለው።
ስልጠና ውስጥ ሱስና ሱስኝነትን የተመለከተ ጉዳዮች በስፋት ይነሳሉ ማለት ነው?
በትክክል አንዱ ርዕሳችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ምን ማለት ነው? ልማድ ማለት ምን ማለት ነው? አንድ ሰው በሱስ ተያዘ ብለን ስንል ምን እያለን ነው የሚል አንድ ራሱን የቻለ ትምህርት አለ። በእርግጥ ይህን ፕሮጀክት እንድጀምር ምክንያት የሆነኝ ወጣቶች በሱስ ውስጥ መዘፈቃቸው አይደለም። ከበፊትም ጀምሮ በውስጤ የነበረ ራዕይ ነበር ወጣቶችን ማስተማር። መልካም ወጣት በአጠቃላይ ሀሳቡ ለሱስ ላለበት ብቻ ብዬ የሚዘጋጅ አይደለም። ለምሳሌ አንደኛው ሀሳብ ማንነት፣ ራዕይና ዓላማ የሚል ነው። ስለዚህ ስለ ማንነት ራዕይና ዓላማ ይማራሉ። እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ። ሌሎች ከዚህ ጋር ይቅርታን መረዳት አስፈላጊነት የሚል ትምህርት ይማራሉ። እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾና የጥላቻ ወሬዎች፣ ትርክቶች በስፋት የሚነገሩበት። ስለዚህ ወጣቱ አሁን ስለ ቂም በቀል ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበት እና ከዛ አንጻር ይቅርታንም ይማራሉ እና ሁሉን አቀፍ ነው ትምህርቱ።
መልካም። ብዙዎች እንደሚሉት እንደምንሰማውም የአሁን ወጣት ወይም የዛሬ ወጣት ታላቁን የማያከብር ቤተሰቡን የማያከብር የማይሰማ ስሜታዊነት የተጠናወተው በሱስ የተጠመደ አገሩን የማይወድ በርካታ መገለጫዎች ይሰጡታል እና ያንተ ግምገማ ምንድን?
ሁሉም ነው ማለት ይከብዳል። በጣም እንግዲህ ሀገሩን የማይወድ ቤተሰቡን የማያከብር በቤተሰቡ አውድ የማይኖር ስሜታዊ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ ደግሞ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው ዓላማ ያለው ሀገሩን የሚወድ በስደት የማያምን ደግሞ ወጣት አለ።
ስልጠናውን ከጨረሱ በኋላ ወይም መሀል ላይም ምስክርን ትሰጣሉ። ተለውጫለሁ፣ እንደዚያ ሆኛለሁ፣ እንደዚያ አስቸጋሪ ጊዜ አሳልፌያለሁ ብሎ እናንተም ለኦደንስ የምናገራል እና እነሱ በእርግጠኝነት ከሱ ስል መውጣታቸው በምንድን ነው ታረጋግጡላለ?
እንግዲህ ለውጥ ሂደት ነው። ለውጥ እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም። አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱትም። በዛ የለውጥ ሂደት ውስጥ መውደቅ መነሳት አለ። አልተለወጡም ብለህ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች፣ ምስካሪዎች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በእርግጥ የተለወጡ ብቻ ሳይሆን ሌላውን እስከ መለወጥ ድረስ የተለወጡ እጅግ ብዙ ወጣቶች አሉ።
የተለያዩ የሀገሪቱ ኮርነሮች ነው የሚመጡት። ተመልሶ ሲሄዱ ማን ነው እዛ ጋር የሚያያቸው?
አሁን እንግዲህ አሁን በቴሌቪዥን ጥሪ እያደረግን ይገኛል። እንደምትመለከተው ከሁሉም የኢትዮጵያ ከተማዎች መጥተዋል። ከኤርትራ፣ ከአሜሪካን፣ ከኖርዌይ፣ ከካናዳ፣ ከአውስትራሊያ፣ ከሁሉም፣ ከዱባይ፣ ከሁሉም ማለት ነው። እና ሲመለሱ ወደ ማህበረሰባቸው ወደ ቤተሰባቸው ይቀላቀላሉ። በርግጥ አሁን ባለን አደረጃጀት እያንዳንዱ ወጣት ወደሚመለስበት ቦታ ሄዶ እንዲያስ እንዲጣቀፍ ለማድረግ የአደረጃጀት ውስንነት ያቅም ውስንነት አለብን። ስለዚህ ያደረግን ያለነው በማህበራዊ ሚዲያና በቴሌቪዥናችን ሲመለሱ በኃላፊነት ልጆቻቸው እንዲቀበሉ እና እንዲንከባከቧቸው ጥሪ እያደረግን ነው። ያደራ ጥሪ ያቀረብን ነው ለመላው የኢትዮጵያ ህዝብ ማለት ነው። ያንተን ልጅ መንከባከብ ያለብኝ ላንተ ልጅ ብዬ አይደለም ለኔ ልጅ ነው። አንዳንድ ሰዎች የነሱ ልጅ ምንም ችግር ስለሌለበት ጸጥ ይላሉ። ግን ያንተ ልጅ የኔ ልጅ ጓደኛ መሆኑ የማይቀር ጉዳይ ነው። ነገ የኔም ልጅ የማይጠፋበት ምንም ምክንያት የለም። ከዚህ አንፃር እያንዳንዱ ማህበረሰብ እንደራሱ ልጅ ተቀብሎ መንከባከብ አለበት ብዬ አስባለሁ።
ዘንድሮና ባለፉት 2 አመታት ውስጥ አገልጋይ ዮናታን አክሉ ያሰለጠናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የምርም ልጆቻችን ተለውጧል ብለውናል። ላብነትም አቤል ትንሽ የማይባል የድሜውን አንጓዎች በሶስት ተቀምቷል።
አስሻጭሳለሁ፣ እቀማለሁ፣ እጠጣለሁ። እንደዚሁም ደግሞ ምስክርነቴን እንዳያችሁት ሴት ዲለር ነኝ ወይም አልበሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የምሰጠው። በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ።
እዚህ ግድም ደግሞ ዲቦራ ስዩም በሱሳሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች።
ብቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንደውም እንደሰራሁት ስራ አሁን ላይ የሚገኝ ሰው አልነበር ኩኝም በእግዚአብሔር ምሕረትና ቸርነት ነው እዚህ ያለሁት። ማለት በጣም እንደነገርኩ በጣም ተጎድቻለሁ። ከዛም በላይ ማላስታውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈው ዕለት ሄጄ ነበር ሐኪም ቤት እና ሚሞሪ ሉዝ አድርጌዋለሁ እና መድኃኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስታውስም።
13 ዓመታትን የጫት የሲጃራ የጋንጃ እንዲሁም የአልኮል ባሪያ እንደነበረ የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጥል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል።
በጣም ብዙ ነገር ነው ያሳጣኝ። በቃ ምን ብዬ ልንገር።
ከእነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍሎት ይዘን የምንቀርብ ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።
ሰላም ሰላም፣ ዝንጆ ካሳ እባላለሁ። አዲስ ሙዚቃ ለብቼላችኋለሁ። ላከባ ነው የሚለውን አዲስ ዘፈኔን ከጋብዙልኝ። ጋቢና ቪኦኤ ላይ እንግዲህ ጋብዣቸዋለሁ።
ልቤ አንቺን ወዶ አይቀርም በባዶ ታድሎሻል አንቺን ውዴ ነያ ነያ samara samara ba fikr samara amara machana kentiye tiye 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 sei la gabaro ne sa gabaro aula gabaro sei la gabaro
ye zariwi gabina vioe gzuachin bezi tetnaqqal
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበርን። ሲያቀናብርልን የቆየ ደግሞ ሞክቢል ያቤሮ ነው።
ደህና ደሩ። መልካም ምሽት ከሙዚቃው ጋር
samara samara ba fikr samara amara machana kentiye tiye tiye sei la gabaro sei la gabaro ne sa gabaro aula gabaro sei la gabaro sei la gabaro ne sa gabaro aula gabaro ለብሚተረ ክቡበት አይነት ሳይጠፍቶ ሽምኑን ፍቅረና ይወጭ ተመልቶ ያይኖቹ አነጻብራክ እንቁን የሚያስለ የጥርሷ ማፍንዳ ካቋቅ ምንድር ላዳመን የዋንን ፈጠራ ቢዮ ወይ
ቶን ራዶ ነው ቪኦኤ ሰከንታ ፋኖሮሞት